ይህ ሊዲንግ ዘ ዌይ የተሰኘ መንፈሳዊ ሬዲዮ ፕሮግራም ነው። ሊዲንግ ዘ ዌይ በዶክተር ሚካኤል ጆሴፍ እየተዘጋጀ በየሳምንቱ አርብና እሁድ ከምሽቱ 3 ሰዓት ተኩል እስከ 4 ሰዓት በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎ ሄርዝ ላይ ይተላለፋል። የተከበራችሁና በጌታ የተወደዳችሁ ውድ አድማጮቻችን እንደምን አመሻችኋል? ይህ ዘወትር አርብ ምሽትና እሁድ ምሽት ከ3 ሰዓት ተኩል እስከ 4 ሰዓት ድረስ በ22 ሜትር ባንድ ላይ የሚቀርብላችሁ ሊዲንግ ዘ ዌይ የተሰኘው ፕሮግራማችን ነው። አድማጮች አሁን በቀጥታ የምናልፈው በዶክተር ሚካኤል ዮሴፍ የተዘጋጀ ወደሚቀርበው ተከታታይ ትምህርት ይሆናል። አብረናችሁን ቆዩ።
Hello listening friends.
እንደምን አላችሁ አድማጮች?
Welcome to this very last broadcast from the series of messages from the Gospel of John.
ከዮሐንስ ወንጌል ስንማር ወደ ነበረውና የመጨረሻ ወደ ሆነው መልእክት እንኳን በደህና መጣችሁ።
We have been studying together the seven signs or miracles from the Gospel of John.
በዮሐንስ ወንጌል ውስጥ ያሉትን ሰባት ምልክቶች ወይም ታምራት ስንማርቆ ይተናል.
I promised you in the last broadcast that I will talk to you about the raising of Lazarus from the dead.
በባለፈው ስርጭት ላይ ያላዛርን ከሞት መነሳት እንደምነግራችሁ ቃል ገብቼላችሁ ነበር.
I told you that we are going to hear some great encouragements from this miracle.
ከዚህ ታምር ታላቅ የሆነና የሚያበረታታ ነገር እንደምትሰሙም ነግሬያችሁ ነበር.
So let us examine these events in detail.
እናም ዛሬ ይህንን በደንብ አድርገን እንመለከታለን.
Religious leaders in and around Jerusalem had threatened to stone Jesus to death if he ever came back to their territory.
በኢየሩሳሌምና በዙሪያዋ ያሉ የሃይማኖት መሪዎች ኢየሱስ ተመልሶ ወደ ግዛታቸው ቢመጣ እንደሚወግሩት አስጠንቅቀውታል.
Bethany, where Lazarus and his sisters lived, was less than 2 miles away from Jerusalem.
አላዛርና እህቶቹ ይኖሩባት የነበረችው ቢታንያ ከኢየሩሳሌም 2 ማይል ብቻ ትርቅ የነበረች መንደር ናት.
And a word comes to Jesus from Mary and Martha, your friend Lazarus, whom you love, is seriously ill.
ከማርያምና ከማርታም የምትወደው አላዛር ታሟል የሚል መልእክት ለኢየሱስ መጣለት.
They, like us, when we pray urgently and fervently for something, wanted Jesus to answer immediately.
ልክ እኛ እንደምናደርገው የጸሎታቸው መልስ በቶሎ እንዲሆን በጣም ፈልገው ነበር.
Mary and Martha thought Jesus would drop everything and come to Bethany.
ማርያምና ማርታም ኢየሱስ መልእክቱን እንደሰማ ወዲያው የሚመጣ መስሏቸው ነበር.
He could have done that, but he didn't.
በርግጥ ያን ሊያደርግ ይችል ነበር, ነገር ግን አላደረገውም.
Was he heartless?
ኢየሱስ ግድ የማይለው ነበር?
Did he forget?
ወይስ ረስቶት ነበር?
Was he preoccupied?
በሌላ ነገር ስተይዞ ነበር?
None of that is true.
በጭራሽ እንደዚህ አልነበረም.
Look at verses 5 and 6 of John 11.
የዮሐንስ ወንጌል ምዕራፍ 11 ቁጥር 5 እና 6ን ተመልከቱ.
There is something very significant here.
በዚህ ስፍራ ላይ በጣም ትርጉም ያለው ነገር አለ.
It says that Jesus loved Mary and Martha and Lazarus, so he stayed 2 days longer.
ኢየሱስ ማርያምና ማርታን እንዲሁም ወንድማቸውን ይወድ ነበር. ሁለት ቀን ያህልም ዘገየ ይላል.
You might say, wait a minute.
ቆይ እስቲ.
Did you say because he loved them he did not respond immediately?
እና ታዲያ ስለወደዳቸው ነበር ወዲያው ያልሄደው ትሉ ይሆናል.
That is exactly right.
በርግጥ እንደዛ ነበር.
That's what the Bible said.
መጽሐፍ ቅዱስ የሚለው እንዲሁ ነው.
In fact, you notice that the two sisters did not even request that Jesus should come.
በርግጥ እህትማማቾቹ ኢየሱስ ወዲያው መምጣት እንዳለበት ሲጠይቁ አትመለከቱም.
They were confident that the moment Jesus got the word that Lazarus was seriously ill, he would immediately come back to Bethany.
አላዛር መታመሙን እንደሰማ ወደ ቢታንያ በፍጥነት እንደሚመጣ ግን እርግጠኞች ነበሩ.
But my listening friends, it did not work that way.
ነገር ግን አድማጮቼ እንደዛ አልሆነም.
It often does not work that way.
ብዙ ጊዜም እንደዚህ አይሆንም.
Jesus loved Mary, Martha and Lazarus.
ኢየሱስ ማርያምን ማርታንና አላዛርን ይወዳቸው ነበር.
They were his special friends.
ልዩ የሆኑ ወዳጆቹ ነበሩ.
So he stayed where he was for 2 more days.
እናም ለሁለት ተጨማሪ ቀናት ባለበት ቆየ.
My listening friend, listen very carefully please.
ውድ አድማጮቼ በደንብ አድርጋችሁ አድምጡኝ.
It is the purpose of God and not the immediacy of your need that matters the most.
ዋናው ነገር የእግዚአብሔር ዓላማ እንጂ የእናንተ አጣዳፊ ችግር አይደለም.
It is the glory of God and not our self-centered requests that matter the most.
ዋናው ነገር የኛ ብራስ ነገር ላይ ያተኮረ ልመና ሳይሆን የእግዚአብሔር ክብር ነው.
It is the kingdom of God and not our kingdom that matters the most.
ዋናው ነገር የእግዚአብሔር መንግስት ጉዳይ እንጂ የኛ መንግስት አይደለም.
Because he loved them, he waited 2 more days.
እናም ስለወደዳቸው ሁለት ቀናት ያህል ዘገየ.
There is always a purpose in God's delay.
እግዚአብሔር ሲዘገይ ሁልጊዜም ከዓላማው አንጻር ነው.
I can imagine the sisters how they spent their time immediately prior to Lazarus' death.
ሁለቱ ትማማቾች አላዛር ከመሞቱ በፊት የነበሩበትን ሁኔታ መገመት ያስቸግረኛል.
They were alternating between caring for their sick brother and looking down the road to see if the master was coming.
በአንድ በኩል በሽተኛው ወንድማቸውን ሲያስታምሙ፣ በሌላ በኩል ደግሞ የመምህሩን መምጣት ደጅ ደጁን ይጠባበቁ ነበር.
Unto their utter bewilderment, Jesus did not come and Lazarus died.
አጥብቀው በፈለጉት ጊዜ አልመጣም ነበርና አላዛር ሞተ.
Jesus told the disciples that Lazarus had died and that they should go to him.
ኢየሱስ ለደቀ መዛሙርቱ አላዛር እንደሚሞትና ወደ እርሱ እንደሚሄድ ነግሯቸዋል.
Thomas the pessimist, realizing that going anywhere near Jerusalem spells trouble for them,
ተጠራጣሪ ቶማስ ወደ ኢየሩሳሌም መጠጋት ችግር እንደሚያመጣባቸው አውቆ,
said in a typical fashion,
ለየት ባለ መንገድ,
that is it, we are going to die, it's all over, man,
በቃ እንግዲህ እንሂድ እንሙት አላቸው.
But listen to Jesus's response.
የኢየሱስን መልስ ግን አድምጡ.
Are there not 12 hours in a day?
ለቀን 12 ሰዓት አይደለም ያለው?
If the man walks in the day, he does not stumble because he sees the light of this world.
በቀን የሚመላለስ አይደናቀፍም ምክንያቱም የዚህን ዓለም ብርሃን ስለሚመለከት.
What does that mean?
ኢየሱስ ምን ማለቱ ነበር?
It means that Jesus is telling his disciples that yes, we are going back to the region of Judea.
ኢየሱስ ለደቀ መዛሙርቱ ይነግራቸው የነበረው አዎ ወደ ይሁዳ ግዛት ነው እየሄድን ያለነው.
But you don't need to be afraid.
ቢሆንም ግን ልትፈሩ አይገባችሁም.
There will be no stumbling.
ምንም አይነት እንቅፋትም አይኖርም.
There will be no accidents.
ምንም አይነት ድንገተኛ አደጋም የለም.
Hostility cannot touch me until my hour has come.
ሰዓቴ እስኪደርስ ድረስ ማንም በጥላቻ ተነሳስቶ ሊነካኝ አይችልም.
I am walking in the light and not in darkness.
የምመላለሰው በብርሃን እንጂ በጨለማ አይደለም.
No one can lay a finger on me until my hour has come.
ሰዓቴ እስክትደርስ ድረስ ማንም በኔ ላይ እጁን ሊጭን አይችልም ነበር ሚላቸው.
So by the time they reached Bethany, Lazarus had been dead for 4 days.
እናም ቢታንያ እንደደረሱ አላዛር ከሞተ 4 ቀን ሆኖት ነበር.
His body was beginning to decompose.
ሬሳውም መበስበስ ጀምሮ ነበር.
In those days the ritual of mourning peaked on the 3rd day.
በዚያን ዘመን ለቅሶ የሚደረገው እስከ 3ኛው ቀን ድረስ ነበር.
So by the 4th day they were totally exhausted from crying and weeping and wailing.
በአራተኛው ቀንም ለቅሶ ይቆም ነበር.
And true to form that is exactly when Jesus comes in.
እናም ኢየሱስ የመጣው ልክ በዛን ዕለት ነበር.
He comes in when they had totally and utterly exhausted themselves.
ለቅሶአቸውን ጨርሰው በነበረበት ጊዜ ነው የመጣው.
Martha gets the word that Jesus is coming.
ማርታ ኢየሱስ እየመጣ እንደሆነ ሰማች.
So she tosses out the cultural practice of staying home for 40 days after the funeral and runs down the street to meet Jesus.
ወዲያውም እስከ 40 ቀን ድረስ ቤት ውስጥ የመቀመጥን ልማድ ጥላ ኢየሱስን ለመገናኘት ወደ መንገድ ወጣች.
Mary obeys the cultural mores of that day and stays home.
ማርያም ግን ልማዱን አክብራ በቤት ውስጥ ቆየች.
She blurs out words of anguish and hopelessness.
ኢየሱስንም እንዳየችው የቅያሜ ቃላትን ታጅጎደጉድ ጀመር.
You can feel the sting, can you not?
መቼም ስሜቱ ይገባቸዋል.
She said, "Had you been here, Lazarus would still be alive."
አንተ እኮ በዚህ ብትሆን አላዛር ባልሞተ ነበር አለችው.
But Jesus teaches her that he is the life and the resurrection.
ኢየሱስ ግን እርሱ ሕይወትና ትንሣኤ እንደሆነ አስተማራት.
Jesus teaches her that for those who put their trust in him, death is not the last word.
በርሱ ለሚታመኑ ሞት የመጨረሻ እንዳልሆነ ነገራት.
Death does not have the final say.
ሞት የመጨረሻ ቃል የለውም.
Death is not the end.
ሞት የመጨረሻ አይደለም.
Because my listening friends, Jesus is the only one who defeated death.
ምክንያቱም ወገኖቼ ኢየሱስ ብቻ ነው ሞትን ያሸነፈው.
In Jesus death has been conquered.
ሞት በኢየሱስ ተሸንፏል.
In Jesus the jaws of death have been broken and the teeth have fallen out.
በኢየሱስ የሞት ማሰሮ ተሰበረ ጥርሱም ተሰበረ.
In Jesus the power of death has been demolished.
በኢየሱስ የሞት ኃይል ተሰብሯል.
A funeral for a believer in the Lord Jesus Christ should be a celebration.
በኢየሱስ ክርስቶስ ለሚያምኑ አማኞች ቀብራቸው ደስታ ሊሆን ይገባል.
Never do I see death to the believer as a master.
ሞት በአማኝ ላይ ጌታ ሲሆን አላይም.
Death for the believer is the servant that carries us home.
ሞት ለአማኞች ወደ ቤታችን የሚወስደን አገልጋያችን ነው.
Death to the believer is only the gatekeeper that opens the gate for the king's guests.
ሞት ለአማኞች የንጉሱን በር የሚከፍት ዘበኛ ነው.
And I want to point out to you 3 things before my time runs out.
ሰዓቴ ከማለቁ በፊት 3 ነገሮችን ልጠቁማችሁ እወዳለሁ.
First,
የመጀመሪያው
in verse 33 Jesus groans in his spirit.
በቁጥር 33 ላይ እንደምናየው ኢየሱስ በመንፈሱ ታወከ.
In Greek this is the awesome word that almost untranslatable.
ይህ ድንቅ ቃል በግሪኩ ሊተረጎም የማይችል አይነት ነው.
The closest we can get to it in the English language would be this.
ለእንግሊዘኛው የሚጠጋጋው የቃሉ ፍቺ እንዲህ የሚለው ነው.
He snorted with anger like a horse.
ልክ እንደ ተቆጣ ፈረስ ሆነ።
Expresses a violent displeasure.
ይህ የታወከ ስሜትን የሚገልጽ ነው።
It expresses the notion of indignation.
ንዴትን የሚገልጽ ነው።
I am convinced that the reason for his anger and indignation is the root cause of death, that is sin itself.
ለንዴቱና ለቁጣው ደግሞ ምክንያቱ ለሞት ምክንያት በሆነው በኃጢአት ላይ ነው።
James said in James 1:15
ያዕቆብ በምዕራፍ 1 ቁጥር 15 ላይ እንዲህ ይላል
When lust has conceived it brings forth sin and when sin is finished brings forth death.
ይህም በሰው ሁሉ ላይ ለመፍረድ እንዲሁም አመጸኞችን ሁሉ በክፋት መንገድ በሰሩት ያመጽ ሥራና በክፋት በርሱ ላይ ስለተናገሩት የስድብ ቃል ሁሉ አጥፊነታቸውን ይፋ ለማድረግ ነው ይላል።
And that is why only those whose sins are forgiven will have eternal life.
ለዚህም ነው ኃጢአታቸው የተሰረየላቸው ብቻ የዘላለም ሕይወት የሚያገኙት።
Hell, which is eternal death, awaits all those who reject Jesus Christ.
ኢየሱስ ክርስቶስን የማይቀበሉ ሁሉ የዘላለም ሞት የሆነው ገሃነም ይጠብቃቸዋል።
Hell, which is eternal death, awaits all those who refuse to come to Jesus Christ.
ወደ ኢየሱስ መምጣት የማይፈልጉ ሁሉ የዘላለም ሞት የሆነው ገሃነም ይጠብቃቸዋል።
Someone said that there are 7 simple facts that everyone ought to know about sin.
አንድ ሰው ሁሉም ሰው ስለ ኃጢአት ሊያውቃቸው የሚገቡ 7 እውነታዎች በሚል እንዲህ ሲል ተናግሯል።
Sin earns wages.
ኃጢአት ደሞዝን ያስገኛል።
Sin pays wages.
ኃጢአት ደሞዝን ያስከፍላል።
Sin insists on paying.
ኃጢአት ክፍያ ይጠይቃል።
Sin pays wages in kind.
ኃጢአት ደሞዝን በመልካም ሁኔታ ይከፍላል።
Sin pays in installments.
ኃጢአት በጊዜ ይከፍላል።
Sin pays in full.
ኃጢአት ሙሉን ይከፍላል።
Unless the blood of Jesus washes away the stain.
የኢየሱስ ደም አጥቦ ካላስወገደው በቀር።
Finally, sin is self-executive. It pays its own bills.
በመጨረሻ ኃጢአት የራሱ አስፈጻሚ ነው። የራሱን ሂሳብ ይከፍላል።
The logical result of sin is death.
የኃጢአት ምክንያታዊ ውጤት ሞት ነው።
Death to the body, death to the mind, death to the soul.
የአካል ሞት፣ የአእምሮ ሞትና የነፍስ ሞት ነው።
That is why Jesus snorted at death.
ለዚህም ነው ኢየሱስ በሞት ላይ ተቆጣው።
The second thing I want to point out to you about this miracle is in verse 39.
ስለዚህ ታመር በሁለተኛ ለጠቁማቸው የሚፈልገው በቁጥር 39 ላይ ያለውን ነው።
Jesus asked them to remove the stone.
ኢየሱስ ድንጋዩን ዘወር እንዲያደርጉ ታዘዛቸው።
You would think that the one who raised the dead could with click of his finger remove the stone.
ከሞት ማስነሳት ከቻለ ድንጋዩን እኮ በጣቱ ማሽቀንጠር ይችል ነበር ብላችሁ ታስቡ ይሆናል።
But he didn't.
እንደሱ ግን አላደረገም።
Instead, he asked those who were alive standing there to do it.
በመትኩ ግን በሕይወት ያሉትንና ቆሞ የነበሩትን እንዲያደርጉ ጠየቀ።
And that is why we Christians are responsible to tell others about Christ.
ለዚህም ነው እኛ ክርስቲያኖች ለሰዎች ክርስቶስን ልንነግር የሚገባን።
Because before God can call out those who are dead in trespasses and sin,
ምክንያቱም እግዚአብሔር ከነ ኃጢአታቸውና መተላለፋቸው የሞቱትን ከመጥራቱ በፊት
He asked those who are spiritually alive to roll away the stone.
በመንፈሳቸው በሕይወት ያሉት ድንጋዩን ዘወር እንዲያደርጉላቸው ይጠይቃቸዋል።
Every one of us can play a role in rolling away the stone.
ያንዳንዳችን ድንጋዩን በማስወገድ ውስጥ የራሳችን ሚና ይኖረናል።
No matter how big or how small it may be.
ምንም ያህል ትልቅ ወይም ትንሽ ቢሆን
Some pray.
አንዳንዶች ይጸልያሉ።
Some give.
አንዳንዶች ደግሞ ይሰጣሉ።
Some evangelize.
አንዳንዶች በወንጌል ይደርሳሉ።
Some witness.
አንዳንዶች ይመሰክራሉ።
Some welcome people.
አንዳንዶች ሰውን ይቀበላሉ።
Some extend hospitality.
አንዳንዶች እንግዶችን ያስተናግዳሉ።
Whatever our role is in rolling away the spiritual stones, that is what Jesus is asking us to do.
ምንም አይነት ድንጋዩን የማንፈቀቅ ሚና ይኖረን እርሱን እንድናደርገው ነው ኢየሱስ እየጠየቀን ያለው።
The third point in this miracle that I want you to look at is in verse 44.
ሶስተኛውና በዚህ ተአምራት ውስጥ ላሳያችሁ የምፈልገው በቁጥር 44 ላይ ያለው ነው።
After he called out Lazarus by name and Lazarus comes out of the grave, Jesus said, "Loose him and let him go."
ኢየሱስ አላዛር ከመቃብር ውስጥ እንዲወጣ ከጠየቀው በኋላና አላዛርም ከወጣ በኋላ ፍቱትና ይሂድ ነበር ያለው።
Someone once said that it was just as well Jesus mentioned Lazarus by name.
አንድ ሰው አንድ ጊዜ ኢየሱስ ያላዛርን ስም ብቻ ጠርቶ እንዲወጣ ስለማድረጉ ሲናገር
Had he just said come out?
ውጣ ብቻ ብሎ ቢሆን ኖሮ
Every dead corpse would have walked out of the tomb.
ሙታን በሙሉ ከየመቃብሩ ይወጡ ነበር አለ።
Jesus said, "Loose him and let him go."
ኢየሱስ ፍቱትና ይሂድ አለ።
Now I want you to imagine Lazarus stumbling out of the grave.
አላዛር ከመቃብሩ ወጥቶ ሲሄድ የገጠመውን ቅፋት አስቡት።
Because of the Jewish custom of wrapping the body before they bury it, Lazarus could not easily walk.
አይሁዶች ሰው ሲሞት በጨርቅ ይጠቀልሉት ነበር። ይህ ደግሞ አላዛር በቀላሉ እንዳይሄድ አድርጎታል።
Here he is, his heart just began pumping again.
ልቡ እንደገና መምታት ጀምራለች።
His arteries have just begun to pulsate once more.
የደም ስሮቹ ድጋሚ ደም መርጨት ጀምረዋል።
His muscles have begun to move again.
ጡንቻዎቹ መንቀሳቀስ ጀምረዋል።
So he shuffles out of the tomb bound hand and feet.
እናም በታሰረ እጅና እግር ከመቃብሩ ወጣ።
And Jesus said, "Loose him and let him go."
ኢየሱስም ፍቱትና ይሂድ አለ።
This is not unlike what happens to us spiritually.
በመንፈሳዊ ሕይወታችንም እንዲሁ ነው የሚሆነው።
When the Holy Spirit of God quickens our spirit and we are converted to Christ.
የእግዚአብሔር መንፈስ መንፈሳችንን ሲያነቃ ወደ ክርስቶስ መጣን።
In the beginning of our Christian life we are still walking around with grave clothes that are hampering us in our Christian walk.
ከክርስትና ሕይወታችን መጀመሪያ ጀምሮ ከክርስትና ሕይወት ርምጃችን ከሚጎትተን የመቃብር ልብስ ጋር አለን።
There are those sins from our past.
በሕይወታችን ያሉ ኃጢአቶች አሉ።
There are those habits from our life without Christ.
ከክርስቶስ ሕይወት ውጪ ያለን እንለማመዳቸው የነበሩና እስካሁን ያልተውናቸው ድርጊቶች አሉብን።
All these things are hampering your growth in your Christian walk.
እነዚህ ነገሮች ሁሉ በክርስትና ሕይወት እድገታችሁ ላይ ተጽዕኖ እያደረጉባችሁ ነው።
There is a napkin on your face that is blocking your view.
እይታችሁን እየሸፈነ ያለና ፊታችሁን የጋረዳችሁ መጋረጃ አለ።
There are grave clothes that have your hands bound so that you cannot work effectively.
በደንብ እንዳትሰሩ የሚያደርጋችሁ እጃችሁ ላይ ተጠመጠመ የመቃብር ልብስ አለ።
There are the bandages that are binding your feet so you cannot walk well.
እንደሚገባችሁ እንዳትራመዱ እግራችሁን አስሮ ያዘ ነገር አለ።
And Jesus's word to us today, be loosed in Jesus' name.
እናም ዛሬ ለኛ የኢየሱስ ቃል በኢየሱስ ስም ተፈቱ የሚል ነው።
Some people have asked the following question.
አንዳንድ ሰዎች እንዲህ ብለው ይጠይቃሉ።
Is the raising of Lazarus from the dead the same as the resurrection of the Lord Jesus Christ himself?
ያ ላዛርና የኢየሱስ ትንሣኤ አንድ አይነት ነው ወይ ይላሉ።
And the answer is no.
መልሱ አይደለም የሚል ነው።
The raising of the son of the widow of Nain.
የመበለቷ ልጅ ከሞት መነሳት።
And the raising of the daughter of Jairus.
የጃይረስ ሴት ልጅ ከሞት መነሳትና።
And in the raising of Lazarus.
ያ ላዛር ከሞት መነሳት።
Jesus demonstrated his power over death and the grave.
ኢየሱስ በሞት ላይ ያለውን ኃይሉን የገለጠባቸው ናቸው።
While Jesus raised them from the dead, they all died again.
ምንም እንኳን ሁሉንም ኢየሱስ ቢያስነሳቸውም ተመልሰው ግን ሞተዋል።
But Jesus's own resurrection was more than just demonstrating of his power.
ኢየሱስ ትንሣኤ ግን በሞት ላይ ኃይሉን ከመግለጥ ያለፈ ነበር።
Jesus's resurrection was the complete defeat of death.
ኢየሱስ ትንሣኤ የሞት ሽንፈት መጠናቀቂያው ነበር።
It was the complete destruction of the power of death.
የሞት ኃይል ሙሉ በሙሉ መፍረስ ነበር።
He rose never to die again.
እርሱም ዳግም ላይሞት ተነስተዋል።
It is the utter devastation to the sting of death.
ለሞት የመጨረሻው ሽንፈት ነበር።
The resurrection of the Lord Jesus Christ is God's assurance to every one of us who believe.
የኢየሱስ ትንሣኤ በርሱ ለምናምን ሁሉ ከእግዚአብሔር ዘንድ የሚሆነንና
that we too will be resurrected.
እኛም በትንሣኤ ሕያው እንደምንሆን የሚያረጋግጥልን ዋስትናችን ነው።
The resurrection of the Lord Jesus Christ is God's promise to us who love him.
የጌታ ኢየሱስ ክርስቶስ ትንሣኤ እግዚአብሔርን ለሚወዱት ሁሉ
that we too will not experience eternal death.
የዘላለምን ሞት እንዳይሞቱ የሚያረጋግጥ የተስፋ ቃል ነው።
Do you have that assurance?
ዋስትና አላችሁ?
Well, you can be assured of this today.
እንግዲያውስ ዛሬ ዋስትና ያላችሁ መሆን ትችላላችሁ።
When you surrender your life to the Lord Jesus Christ.
ሕይወታችሁ ለጌታ ኢየሱስ ክርስቶስ በሰጣችሁ ጊዜ.
When you accept his resurrection to be for you.
ትንሣኤው ስለናንተ የተደረገ እንደሆነ በተቀበላችሁ ጊዜ.
Until next time I wish you God's richest blessing.
በሚቀጥለው ጊዜ እስክንገናኝ የእግዚአብሔር በረከት ይብዛላችሁ.
Some kids ማምለክ ቻለቴ አንተ አይደለህ ወይ እውነተኛ ወዳጄ ስምህ
እንግዲህ የተከበራችሁ አድማጮቻችን ለዛሬ ነበረን ፕሮግራም የስካኑን ይመስላል። ጥያቄ ወይ ማስተያየት ቢኖራችሁ በመልእክት ሳጥን ቁጥራችን 4648 አዲስ አበባ ብላችሁ ጻፉልን። የፕሮግራማችን መገኛ የሆነው ያየር ሞገድ 22 ሜትር ባንድ አጭር ሞገድ ወይንም 13810 ኪሎሄርዝ ሲሆን ለድረገጽ ፍጥቃኞች ፕሮግራማችንን www.biblevoice.org በተሰኘው ዌብሳይት ላይ ማግኘት የምትችሉ መሆኑን ገልጻለን። የጌታ ሰላም ከእናንተ ጋር ይሁን ዘንድ እየተመኘን እንሰናበታችኋለን። በሰላም ደሩ።
ወዳጅ ነብል ባንተክ ስላየው አባቴ ነብል ስላየው
ያንተ ወዳጅነት